ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሚሊዮን በዓለም ምግብ ፕሮግራም አማካኝነት ነው እርዳታ የሚቀርብላቸው። ስለዚያም ከሰኔ ወር በኋላ አቅርቦ ላይኖር ይችላል የተባለው በዓለም ምግብ ፕሮግራም አማካኝነት እርዳታ ለሚቀርብላቸው 1.7 ሚሊዮን ዜጎቻችን ነው።
የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ናቸው። ትኩረት ስቦ እያነጋገረ ያለውን የኢትዮጵያ የምግብ እጥረት አስመልክቶ ለቀረቡ ጥያቄዎች ከሰጡት ምላሽ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
የዩናይት ስቴትሱ ጠቅላይ አቃቢ ሕግ ጄፍ ሴሽንስ በዛሬው ዕለት የዶናልድ ትራምፕ ፕሬዚዳንታዊ ምርጫ ዘመቻ ከክሬምሊን ጋር ግንኙነት ነበረው በሚል ውንጀላ የተነሳውን ጥያቄና ሩሲያ በአሜሪካ ፕሬዚዳንታዊ ምርጫ የፈጸመችውን ጣልቃ ገብነት ከሚመረምረው የዩናይት ስቴትስ ምክር ቤት ኮሚቴ አባላት ቀርበው ይጠየቃሉ። በዚህም ላይ የተጠናቀረ ዘገባ አለን፣ በዜና መጽሔት ክፍለ ጊዜ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በሳምንታዊ ቅንብሮች በሐኪሙ ይጠይቁና በንግድና ምጣኔ ሀብት በልዩ ልዩ ርዕሶች ዙሪያ ያተኮሩ ዝግጅቶችንና ሌሎች በርከት ያሉ ወቅታዊ ዘገባዎች ይዘን ከዛሬ ማክሰኞ ሰኔ 6 2009 ዓ.ም ስርጭታችን ጋር የማስተናግዳችሁ አዳነች ፍስሐዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር አብረናችሁ እስከ ምሽቱ 4 ሰዓት እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ምስራቅ አፍሪቃ ትላንት አዲስ አበባ ላይ በተካሄደው የኢጋድ ማለት የምስራቅ አፍሪካ ሀገሮች የኢኮኖሚ ትብብር በይነ መንግስታት መሪዎች ጉባኤ ላይ በሚገባ ተወክሏል። የወቅቱ የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉባኤውን የጠሩት በደቡብ ሱዳን እየተባባሰ ስለሄደው ሁኔታ ለመነጋገር ነው። የኡጋንዳ፣ የሶማሊያና የሱዳን መሪዎች በጉባኤው ተገኝተዋል። የኬንያና የጅቡቲ ውጭ ጉዳይ ሚኒስትሮች እንዲሁም የሌሎች ክልሎች ተወካዮችና ዓለም አቀፍ አካላትም ተሳትፈዋል። የደቡብ ሱዳን ፕሬዚደንት ሳልቫኪር ግን በጉባኤው አልተገኙም። ደቡብ ሱዳን እየተፈረካከሰች ባለችበት በአሁኑ ወቅት ሕዝባቸውን ለማዳን ባለመቻላቸው ለስደት በተዳረጉበት ወቅት በጉባኤው አለመገኘታቸው የሀገሪቱ ችግር ምንጭ ምን እንደሆነ ያመለክታል ብለዋል በአትላንቲክ ካውንስል የአፍሪቃ ማዕከል ምክትል ስራ አስኪያጅ ብሮንውን ብርተን። የደቡብ ሱዳን ፕሬዚዳንታዊ ቃል አቀባይ አቴኒዌ ካቴኒ ፕሬዚደንቱ በጉባኤ ላይ ያልተገኙት የዛኑ ያህል ጠቃሚ የሆነ ስራ ስለገጠማቸው ነው። በምትካቸው ምክትል ፕሬዚደንት ታባን ዴንጋይን ልከዋል ብለዋል።
በኢትዮጵያ በአማራ ክልል ጎንደርና ባህር ዳር ግጭት መቀጠሉን ጠቅሶ የአሜሪካ የውጭ ጉዳይ መስሪያ ቤት የህዳር 27ቱን ወደ ኢትዮጵያ የጉዞ ማስጠንቀቂያ ዛሬ አዲሱ አውጥቷል። በኢትዮጵያ አስቸኳይ ጊዜ አዋጅ ጥቅምት 6 2009 ዓ.ም ከታወጀ ወዲህ ብጥብጥ ሊነሳና ካለ ህጋዊ ትእዛዝም መታሰር ሊከሰት ስለሚችል በሚል የአሜሪካ የውጭ ጉዳይ መስሪያ ቤት የዩናይት ስቴትስ ዜጎች ወደ አገሪቱ እንዳይጓዙ ማስጠንቀቁ ይታወሳል። የዛሬ የወጣው የጉዞ ማስጠንቀቂያ የኢትዮጵያ መንግስት መጋቢት 6 2009 ዓ.ም የአስቸኳይ ጊዜ አዋጁን ማራዘሙን ጠቅሶ በጎንደርና በባህር ዳር አሁንም ግጭቶች መኖራቸውን ዘገባዎች ይጠቁማሉ ብሏል። ማስጠንቀቂያው የኢትዮጵያ መንግስት በየጊዜው የኢንተርኔትና የእጅ ስልክ አገልግሎቶችን ስለሚዘጋ የዩናይት ስቴትስ ኤምባሲ ኢትዮጵያ ውስጥ ላሉ የአሜሪካ ዜጎቹ ችግር ሊደርስና የምክር አገልግሎትን መስጠት ያዳግተዋል ይላል። ከዚህም በተጨማሪ የኢትዮጵያ መንግስት የአሜሪካ ዜጎችን ቁጥጥር ስር ሲያውል ወይም ሲያስር እንደሚጠብቀው ለኤምባሲው እንዲያሳውቅ ጠቅሷል። ወደ ኢትዮጵያ የጉዞ ማስጠንቀቂያ ዜጎች ከህዝባዊ ተቃውሞ ወይም ስብስብ እንዲርቁ፣ ሁልጊዜም ያሉበትን አካባቢ ሰላም እንዲገመግሙና ለደህንነታቸው እንዲጠነቀቁም አሳስበዋል። የጉዞ ማስጠንቀቂያው ከአሁን በፊትም በተለያዩ ጊዜያት የወጣ ስለሆነ ዝርዝሩን ከድረገጻችን ላይ ታገኛላችሁ። አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ፈልጉ።
የዓለም የጤና ድርጅት ተመራጭ ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም በዓለም ደረጃ የፖሊዮ በሽታን ለማጥፋት የተሰጠውንና ለማዋጣት ቃል የተገባውን የ1.2 ቢሊዮን ዶላር ገንዘብን በጎ ተቀብለዋል። የገንዘብ መዋጮ የተሰጠውና ቃል የተገባው በዩናይትድ ስቴትስ አትላንቲክ ክፍለ ግዛት በተካሄደው የሮተሪ አባላት ጉባኤ ላይ ነው። 32,000 የሚሆኑ ከዓለም ዙሪያ የተሰባሰቡ የድርጅቱ አባላት ተገኝተዋል። እንዲህ አይነቱ ዓለም አቀፍ አጋርነት እጅግ አስከፊ ከሆኑት በሽታዎች አንዱ የሆነውን ፖሊዮን ለማጥፋት ይህን ገንዘብ ማቅረቡ አስደስተኛል ብለዋል ዶክተር ቴድሮስ። ከ30 ዓመታት በፊት ከ125 በላይ በሆኑ ሀገሮች በየዓመቱ 350 ሺህ የሚሆኑ ልጆች የአካል ጉዳተኛ እንዲሆኑ አድርጓል።
ጠቅላይ አቃቤ ሕግ ጄፍ ሴሽንስ ዛሬ የሕግ መወሰኛው ምክር ቤት ኮሚቴ ፊት ቀርበው ቃላቸውን ይሰጣሉ። ለሚቀርቡላቸው ጥያቄዎችም መልስ ይሰጣሉ። ጥያቄዎቹ ሴሽንስ ከሩሲያው አምባሳደር ጋር በነበራቸው ግንኙነትና የፌዴራሉ ምርመራ ቢሮ ኃላፊ ከስልጣን በተባረሩበት እርምጃ በነበራቸው ሚና ላይ ያተኩራል ተብሎም ይጠበቃል። ጥያቄና መልሱ በዝግ ሳይሆን በይፋ እንደሚካሄድም ተመልክቷል።
አንድ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ቡድን በሩሲያ ላይ ማዕቀብ በሚያጠናክር ሕግ ላይ ተስማምቷል። ከተስማሙበት ሕግ አንዱ የዋይት ሀውስ ቤተ መንግስት ማዕቀቡን ካለዘበ፣ ካገደ ወይም ካቆመ የሀገሪቱ ምክር ቤት እንዲከታተለው ያዛል። የሕግ መወሰኛው ምክር ቤት በኢራን ላይ ማዕቀብ ለመጣል በሚያሰላስልበት በአሁኑ ወቅት እንደ ማሻሻያ ሕግ ሆኖ የቀረበው ሕጉ በሙሉ የሕግ መወሰኛ ምክር ቤት ፊት ሲቀርብ ጠንካራ ድጋፍ ያገኛል ተብሎ ይጠበቃል። ከዚያም በሕግ መምሪያው ምክር ቤትም ድጋፍ አግኝቶ ካለፈ በፕሬዝደንት ዶናልድ ትራምፕ መፈረም ይኖርበታል። በሕግ መወሰኛው ምክር ቤት የባንክ ኮሚቴ አባላት የሆኑት የሪፑብሊካውያንና የዲሞክራቶች መሪዎች የማሻሻያው ሀሳብ በሩሲያ ላይ ማዕቀብ እንዲጠናከር የሚያደርገው ሩሲያ የዩክራይንና የክሬሚያ ግዛታዊ ሉዓላዊነትን በመጣሷ፣ በሳይበር ጥቃት በማድረሷና በዩናይትድ ስቴትስ ምርጫ ውስጥ ጣልቃ በመግባቷ ምላሽ ነው የሚል መግለጫ አውጥቷል። የክሬምሊን ቤተ መንግስት ቃል አቀባይ ድሚትሪ ፔስኮቭ ሩሲያ በቀረበው የማዕቀብ ሕግ ላይ አሉታዊ አመለካከት እንዳላት ዛሬ ገልጸዋል። ዩናይትድ ስቴትስ በሩሲያ የታሰሩ የፖለቲካ እስረኞች እንዲፈቱ ያቀረበችውን ጥያቄ ሩሲያ አትቀበለውም ብለዋል። ሩሲያውያኑ የተቃውሞ ሰልፈኞች የታሰሩት ተቃዋሚው መሪ አሌክሴይ ናላቭኒን ባደራጁት የተቃውሞ ሰልፍ ላይ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትእዛዛቸውን የሚያግድ ሌላ የፌዴራል ፍርድ ቤት ውሳኔ እየነቀፉ ነው። ፕሬዚዳንቱ የሽብር ጥቃት ከተካሄደባቸው 6 ሙስሊሞች የሚበዙባቸው አገሮች በሚመጡ ወይም በሚነሱ ተጓዦች ላይ እግድ የሚጥለውን ትእዛዝ አንድ ሌላ የፍርድ ቤት አግዶታል። ፕሬዚዳንቱ ባለፈው ወር መንግስታዊ ትእዛዝ ያስተላለፉት ከስልጣናቸው በላይ በማለፍ ነው የሚል ብይን ነው ፍርድ ቤት የሰጠው። ሳን ፍራንሲስኮ የሚገኘው የፌዴራሉ ፍርድ ቤት ትላንት ውሳኔውን ለማሳለፍ ሁለተኛ ሆኗል። ከኢራን፣ ከየመን፣ ከሶማሊያ፣ ከሶሪያና ከሊቢያ የሚጓዙ ሰዎችን ነው የትራምፕ የፕሬዚዳንታዊ ማዝዣ እግድ የሚጥለው።
በመጨረሻም በጦርነት በተጠመደችው በኢራቋ ሞስል ከተማ አቅራቢያ በሚገኝ የአገር ውስጥ ተፈናቃዮች መጠለያ ሰፈር በተመረዘ ምግብ ምክንያት 752 ሰዎች መታመማቸው ተገለጸ። 312 ሰዎች ሆስፒታል ገብተዋል። ቢያንስ 2 ሰዎች ሞተዋል። ሊሳ ሽላይን የዓለም አቀፍ የፍልሰት ድርጅት ጽህፈት ቤት ከሚገኝበት ከጀኔቫ ለቪኦኤ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
በተፈናቃዮች ካምፑ በዚህ ደረጃ ቁጥሩ ለበዛ ሰው መታመም ምክንያት የሆነው የምግብ መመረዝ ከምን የተነሳ እንደሆነ የኢራቅ ፖሊሶች ምርመራ መያዛቸውን የአይኦኤም ቃል አቀባይ ጆወል ሚልማን ገልጸዋል።
እንደ ተረዳ ነው አንድ አቅራቢ ማታ 1:30 ላይ ለረመዳን ጾም መፍቻ የሚሆን ከሰዓት በኋላ ወደ 10:00 ላይ አምጥቷል። ታዲያ ምግቡ መጥቶ እስከሚቀርብ በነበሩት ሰዓቶች ውስጥ የተፈጠረ መበከል ይሁን ሌላ ምክንያት፣ ያ ነው እየተመረመረ ያለው።
ካታር በሚገኝ መንግስታዊ ያልሆነ ኩባንያ በኮንትራት የተያዘ ሞስፉል ያለ ምግብ ቤት ያቀረበው ምግብ ሩዝ፣ እርጎ፣ ዶሮና ሾርባ የመሳሰሉትን ምግቦች ያካተተ እንደነበረ ነው ሚልማን የገለጹት። የተባበሩት መንግስታት የስደተኞች ኮሚሽን እንዳስታወቀው 6300 ተፈናቃዮች በሚገኙበት ካምፕ ነው አደጋው የደረሰው። የዩኤንኤችሲአር ቃል አቀባይ አንድሬ ማሄቺክ ቀድሞውንም ከባድ ስቃይ ያሳለፈው ሕዝብ ይሄኛው ሲጨመርበት እጅግ የሚያሳዝን ነው ብለዋል። ሕሙማኑ አስፈላጊውን የሕክምና እርዳታ እንዲያገኙና ወደ ካምፑም ተጨማሪ የውሃ አቅርቦት እንዲገባ የተለያዩ ድርጅቶች በቅንጅት እየተረባረቡ መሆናቸውን ቃል አቀባዩ ገልጸዋል። ወደፊት ይህን መሰል አደጋ እንዳይከሰት ለመከላከል እንዲቻል የምርመራውን ውጤት በመጠባበቅ ላይ ነን ብለዋል ቃል አቀባዩ።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማለን። ከኢትዮጵያ በአማካይ ከ1.2 እስከ 3.2 ቢሊዮን ዶላር፣ በአህጉር ደረጃ ደግሞ ከአፍሪቃ ከ52 ቢሊዮን ዶላር በየዓመቱ ወደ ሌሎች አገሮች ይወጣል ወይም ይፈልሳል። እንዴት? ምንስ እየተደረገ ነው?
በአህጉርም ሆነ በአገር ደረጃ ያለውን ይህንን ህገወጥ የሆነ የገንዘብ ፍልሰት ወይም ኢሊሲት ፋይናንሻል አውትፍሎ የምንለውን ለመገደብ የሚደረገው ጥረት ከአፍ የዘለለ ነው ብሎ መናገር አይቻልም።
በዛሬው የንግድና ምጣኔ ሀብት ዝግጅት በህገወጥ መንገድ ከሀገር በሚወጡ ገንዘብ ዙሪያ ትኩረት እናደርጋለን። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሄዳለን።
ከያዝነው የፈረንጆቹ ወር በኋላም ቢሆን አቅርቦት በሚቋረጥባቸው የድርቅ ተረጂዎች እንደማይኖሩ የአደጋ ስጋት ስራ አመራር ኮሚሽነር አስታወቁ። ኮሚሽነሩ አቶ ምትኩ ካሳ ለአሜሪካ ድምፅ እንዳስረዱት በሰኔ ወር መጨረሻ አቅርቦቱ ያልቃል በሚል የተገለጸው በዓለም ምግብ ፕሮግራም የሚረዱትን 1.7 ሚሊዮን ዜጎች ብቻ የሚመለከት ነው ይላሉ። ለእነኚህ ዜጎቻችን የሚደረገው ድጋፍም በመንግስት አሊያም በለጋሾች አማካኝነት ይቀጥላል ነው የሚሉት ኮሚሽነሩ። የአደጋ ስጋት ስራ አመራር ኮሚሽነሩ ምትኩ ካሳን ያነጋገረው እስክንድር ፍሬው ነው። ተከታዩን አጠናቅረዋል።
የዓለም አቀፍ የእርዳታ ድርጅቶችና ተቋማት በኢትዮጵያ የተከሰተው ድርቅ ያስከተለው ችግር ስፋትና ያንዣበበው አደጋ እንደሚያሳስባቸው ሲገልጹ ቆይተዋል። ሰሞኑን የድርቁን ሁኔታ ተዘዋውሮ የተመለከቱት የእነዚህ ተቋማት ተወካዮችም ተመሳሳይ ሀሳብ አንጸባርቀዋል። በተለይም ያለው አቅርቦት እየተሟጠጠ መሆኑን፣ ከያዝነው የፈረንጆች ሰኔ ወር መጨረሻ አንስቶም ለድርቅ ተረጂዎቹ የሚቀርብ ምግብ እንደማይኖር በማሳሰብ በተለያዩ የመገናኛ ብዙሃን የተጠቀሱት የዓለም የምግብ ፕሮግራም የኢትዮጵያ ተወካይ ጆን አይሊፍ ለምሳሌ ለድርቅ ተረጂዎች የተያዘው የምግብ አቅርቦት እየተሟጠጠ መሆኑን ተናግረዋል። ይህ ማለት ደግሞ ለ7.8 ሚሊዮን ዜጎች የሚደረገው እርዳታ በሰኔ ወር መጨረሻ ይቋረጣል ማለት ነው ሲሉም ገልጸዋል። በዚህ ጉዳይ ላይ አስተያየት የሰጡት የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ እንዲህ አይነቱ ስጋት የሚመለከተው 7.8 ሚሊዮኑን የድርቅ ተረጂዎች በሙሉ እንዳልሆነ አስረድተዋል። ለድርቅ ተጎጂዎች አስቸኳይ ጊዜ የምግብ እርዳታ እየቀረበ ያለው በሶስት የተለያዩ አካላት መሆኑን በማብራራት ነው የጀመሩት።
በድርቅ አደጋ ተጽዕኖ ስር የወደቁት ለ7.8 ሚሊዮን ዜጎቻችን በሶስት አካላት እርዳታ እየቀረበ ነው የሚገኘው። እነዚህም ሶስት አካላት አንደኛው የኢትዮጵያ መንግስት ነው። ሁለተኛ ደግሞ በካቶሊክ ሪሊፍ ሶሳይቲ ስር ያሉ መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች ናቸው። ሶስተኛው ደግሞ የዓለም ምግብ ፕሮግራም ነው። ስለዚህ ሽፋኑን ስንወስድ 4.7 ሚሊዮን በመንግስት፣ 1.4 ሚሊዮን በዓለም አቀፍ መንግስታዊ ድርጅቶችና 1.7 ሚሊዮን በዓለም ምግብ ፕሮግራም አማካኝነት ነው እርዳታ የሚቀርብላቸው። ስለዚያም ከሰኔ ወር በኋላ አቅርቦ ላይኖር ይችላል የተባለው በዓለም ምግብ ፕሮግራም አማካኝነት እርዳታ ለሚቀርብላቸው 1.7 ሚሊዮን ዜጎቻችን ነው።
ከዚህ ሰኔ ወር በኋላ የተባለው ማለት ነው።
ከዚህ ከሰኔ ወር በኋላ
ስጋቱ ለሚመለከታቸው 1.7 ሚሊዮን ዜጎች የሚደረገው ድጋፍም በምንም አይነት ሁኔታ እንደማይቋረጥ ነው አቶ ምትኩ የገለጹት።
ስለዚህ አሁን እነዚህ 1.7 ሚሊዮን ዜጎቻችን ቀጣይ ጣፈንታቸው ምን ይሆናል ነው እንግዲህ። ሁለት አማራጮች አሉን። አንደኛው አማራጭ ዓለም አቀፍ ህብረተሰብ ለጋሾች ፈጥነው ለዓለም ምግብ ፕሮግራም እርዳታ እንዲለግሱ ማድረግና 1.7 ሚሊዮን ዜጎቻችን ከሰኔ ወር በኋላ ያላቸውን ክፍተት መሙላት ነው አንዱ አማራጭ። ይሄ ማድረግ ከተቻለ ደግሞ የኢትዮጵያ መንግስት የአቅርቦት ሽፋኑን በማሳደግ በ4.7 ሚሊዮኑ ላይ በማከል እርዳታውን የሚያቀርብበት ሁኔታ ነው ያለው። ይህን ለማድረግ ሁለት አማራጮች ናቸው ያሉት። አንዱ ከመጣበቂያ ምግብ ክምችታችን ሌል ወስዶ የማቅረብና ሁለታ ደግሞ አምና በነበረው የክረምት ዝናብ ምቹነት የበቆሎና ማሽላ ምርት አንደኛ በግል ባለሀብቱም ሁለታ ደግሞ በአገልግሎት ህብረት ስራ ዩኒየኖች በገበሬዎች ማለት ነው በእነዚህ ያለውን ገስቶ ክፍተቱን መሙላት ነው የሚሆነው። በዚህ መልክ ነው እንግዲህ እጥረቱን ለመሸፈን የሚቻለው።
ስለዚህ 1.7 ሚሊዮኑ ከሰኔ በኋላም ቢሆን ባንድ ወይ በሌላ መንገድ ምግብ ማግኘታቸው አይቀርም እያሉኝ ነው።
ሁለት አንደኛ በአገላለጽ ጥንቃቄ ሊደረግ የሚገባው ሁኔታ አለ። አሁን የሾርት ፎል የምንለው በእንግሊዝኛ ክፍተቱን ነው የሚያሳየው። ሾርት ፎል አለ ማለት ግን እርዳታ አይቀርብም ማለት አይደለም። ሾርት ፎል አለ ካለ በምን አግባብ ይሞላል?
ፐርሰናል ክፍተት ነው ያጭር ጊዜ ክፍተት?
አዎ ያጭር ጊዜ ክፍተት ይኖራል። የአመታዊ ቅድ ስላለ በአመታዊ ቅድ ውስጥ የምግብ አቅርቦት ላይ ክፍተት ቢኖር ይሄንን ክፍተት በምን አግባብ ነው የሚሞላው? ምንጩ ምንድነው የሚለው ነው ዋና መሰረት የሚገባው። ቀደም እንደገለጽኩት ለ1.7ቱ ሁለት አማራጮች አሉ። ለጋሾች ሊሞሉ ይገባል። ለጋሾች ማይሞሉ ከሆነ ደግሞ የኢትዮጵያ መንግስት ያንን የሚሞላበት ሁኔታ ነው ያለው።
በኢትዮጵያ በተከሰተው ድርቅ ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ5.6 ሚሊዮን ወደ 7.8 ሚሊዮን ከፍ ማለቱ የተገለጸው በቅርቡ ነው። ቁጥሩ ከዚህም ሊጨምር እንደሚችል ደግሞ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮና ዓለም አቀፍ የእርዳታ ድርጅቶች ሲገልጹ ቆይተዋል። እነዚህኑ ተቋማት የተጠቀሱ ዓለም አቀፍ የዜና ዘገባዎች እንዳሉትም 7.8 ሚሊዮን የነበረው የተረጂዎች ቁጥር በቀጣይ ወር በ2 ሚሊዮን ሊጨምር ይችላል። ቁጥሩ ሊጨምር እንደሚችል የሚስማሙት ኮሚሽነር መተኩ ካሳ በምን ያህል የሚለውን ለመናገር ግን እየተጠናቀረ ያለውን መረጃ መጠበቅ እንደሚሻል አብራርተዋል።
ቁጥሩን በተመለከተ የበልግ ግምገማን መጠበቁ የሚሻል ይመስለኛል። አሁን የበልግ ግምገማ ለማካሄድ 19 ቡድኖች የሚመለከታቸው ሚኒስተር መስሪያ ቤቶች፣ ክልል ሴክተር ቢሮዎች፣ ከበየነ መንግስታት ዩኤን ብለን ከምንጠራቸው የሁለትዮሽ ስምምነት ያላቸው ባይላተራልስ እና ከዓለም አቀፍ መንግስታዊ ያሉ ድርጅቶች የተውጣጣ 19 ቡድን ወደ ክልሎች ተሰማርቷል። የበልግ አብቃይ የሆኑ አካባቢዎችና ወደ አርብቶ አደር አካባቢ ለዚህ ይሄ ቡድን 21 ቀን ይቆያል። ከግንቦት 19 ጀምሮ ወደ አርብቶ አደር አካባቢ መሄደው ተመቷል። 21 ቀን ነው የሚቆየው። ከዛ በኋላ ደግሞ ሜይ 26 ላይ በፈረንጆች አቆጣጠር ለሰብል አብቃይ 15 ቀን የሚቆይ ቡድን ወጥቷል። ስለዚህ ይሄ ቡድን ይዞ የሚመጣው አህዛቢ መረጃ እንደ አውሮፓውያን አቆጣጠር ከሐምሌ እስከ ታህሳስ 2017 ድረስ ያለውን የእርዳታ ፈላጊ ቁጥር ይዞ ይመጣል። ስለዚህ ቁጥሩ የሚወሰነው ምንድን ነው? በግምት 2 ሚሊዮን ነው፣ 1 ሚሊዮን ነው፣ ወይንም ቁጥሩ አሁን ካለው ጨማሪ ይቀንሳል የሚለውን በተግባር ማየቱ የሚሻል ይመስለኛል። እኔ መሬት ያለው ሁኔታ በደንብ ማየት ያስላለ ትክክል ያ ቁጥሩ ሐምሌ ላይ ነው እንግዲህ ይፋ የሚደረገው። ሐምሌ መጀመሪያ ሳምንት ላይ ይፋ እናደርጋለን። ያ ቁጥር ነው እንግዲህ ከሐምሌ ወር እስከ ታህሳስ 2010 በእኛ አቆጣጠር በኢትዮጵያ ገዢ ሆኖ እርዳታ የሚቀርብበት።
እናም ቁጥሩ በምን ያህል እንደጨመረ በትክክል የሚታወቀው ባለፈው ጥር ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ HRD ከተከለሰ በኋላ እንደሆነ ነው አቶ ምትኩ የጠቀሱት። የተከለሰው ሰነድ ይፋ የሚደረገው ደግሞ በሐምሌ ወር መጀመሪያ እንደሆነ አቶ ምትኩ ተናግረዋል። ከአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ጋር ያደረኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኮሚሽነር ምትኩ ካሳንና እስክንድር እንደዘገባው እናመሰግናለን። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ በዛሬው ዕለት የዶናልድ ትራምፕ ፕሬዚዳንታዊ ምርጫ ዘመቻ ከክሬምሊን ጋር ግንኙነት ነበረው በሚል ውንጀላ የተነሳውን ጥያቄና ሩሲያ በአሜሪካ ፕሬዚዳንታዊ ምርጫ የፈጸመችውን ጣልቃ ገብነት ከሚመረምረው የዩናይትድ ስቴትስ ምክር ቤት ኮሚቴ አባላት ፊት ቀርበው ይጠየቃሉ። የአሜሪካ ድምፁ የዋይት ሀውስ ዘጋቢ ፒተር ሃይንላይን ባጠናቀረው ዘገባ እንዳመለከተው ሴሽንስ የፍትህ ሚኒስቴር ከሚያካሄደው ምርመራ ራሳቸውን ለምን እንዳገለገሉ ማስረዳት ይፈልጋሉ። የምክር ቤት አባላት ግን ሌሎች ጥያቄዎች ነው ያሏቸው። አሉላ ከበደ ዝርዝሩን ይዟል።
አዲሱን ስልጣናቸውን እስከተረከቡበት ቅርብ ወራት ድረስ ላለፉት 20 ዓመታት ራሳቸው የዩናይትድ ስቴትሱ ምክር ቤት አባል የነበሩት ሴሽንስ የብሔራዊ ምርመራ ቢሮ FBI የቀድሞ ዲሬክተር ጄምስ ኮሚ ባለፈው ሳምንት ለምክር ቤት አባላት የምስክርነት ቃል በሰጡበት ወቅት ጠቅላይ አቃቢ ሕጉ በሩሲያና በዶናልድ ትራምፕ ፕሬዚዳንታዊ ምርጫ ዘመቻ መካከል ግንኙነት አለ በሚል ውንጀላ ዙሪያ ከሚካሄደው ምርመራ ራሳቸውን ለማግለል ለወሰዱት ውሳኔ ተጨማሪ ምክንያት ሊኖሩ እንደሚችሉ የሰጡትን ፍንጭ ተከትሎ ከምክር ቤቱ የጸጥታ ጉዳዮች ኮሚቴ ፊት ቀርበው ለመጠየቅ ፈቃደኛ ሆነዋል።
Very close to and inevitably going to recuse himself. ከዚያ ውሳኔ በጣም ተቃርበው ነበር። በተለያዩ ምክንያቶች ራሳቸውን ከመርመራው ማግለላቸው አይቀሬ ነበር። በተጨማሪም አሁን በነጻ መድረክ መናገር የማልችላቸውን ሴሽንስ ከሩሲያ ነኩ ምርመራ ጋር ሊኖራቸው ይችል የነበረውን የሥራ ኃላፊነት አዳጋች የሚያደርጉ ሁኔታዎችን ተረዳን።
ጠቅላይ አቃቤ ሕግ ሴሽንስ በዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ ዘመቻ ወቅት ከዋሽንግተኑ የሞስኮ አምባሳደር ጋር በተደጋጋሚ ተገናኝተው መነጋገራቸው ይፋ መደረጉን ተከትሎ ባለፈው መጋቢት ወር ነው ራሳቸውን ከሩሲያው ምርመራ ያገለሉት። ይሁንና ሴሽንስ በዛሬው ዕለት ከዩናይትድ ስቴትሱ ምክር ቤት የጸጥታ ጉዳዮች ኮሚቴ ፊት ቀርበው በሚያደርጉት ጥያቄና መልስ በትራምፕ ረዳቶችና በሩሲያ መካከል ነበር ስለሚባለው ግንኙነትና እንዲሁም በጊዜው ምርመራውን ይመሩ በነበሩት የብሔራዊ ምርመራ ቢሮ ኤፍቢአይ የቀድሞ ዲሬክተር ጄምስ ኮሚ ከስልጣን መነሳት ውሳኔ የነበራቸውን ሚና የሚመለከቱ ጥያቄዎች ያስተናግዳሉ። ምርመራውን ለማደናቀፍ የተፈጸመ አንዳች ሙከራ መኖር ያለመኖሩን ማወቅ የሚሹ መሆናቸውን ለአሜሪካ ድምፅ የገለጡት በምክር ቤቱ የዲሞክራቲክ ፓርቲ አባል ሴናተር ክሪስ ቫን ሆለን ናቸው።
Every American should be troubled by the fact that the president, you know, crossed that line.
ፕሬዚዳንቱ ያን ክልክል መስመር ጥሰው አልፈው እንደሆነ የሚለው ነታ ሁሉንም አሜሪካውያን ሊረብሽ ይገባል። የፖለቲካ ጣልቃ ገብነት የምርመራው አብይ ትኩረት ነው።
የዋይት ሃውስ ቃል አቀባይ ሻን ስፓይሰር በበኩላቸው በትላንትናው ዕለት ሲናገሩ ፕሬዚዳንቱ ጠቅላይ አቃቤ ሕግ ሴሽንስ ለጥያቄ ከምክር ቤቱ አባላት ፊት የሚቀርቡ መሆናቸውን ብቻ ነው የሚያውቁት ብለዋል። ለስራቸው አደናቃፊ ሆነ የቆየ ያሉት የዚያ የሩሲያ ምርመራ ጉዳይ እንዲጠናቀቅም የፕሬዚዳንቱ ፍላጎት መሆኑን አመልክተዋል።
Last week in the Rose Garden that he believes that the sooner we can get this
President Obama ba Rose Garden ye White House mannafesha astayet besetut bet wakt gilz adrgewal minim aynet ginyunnet yale menorun fetnen bemaragaget le gudayu mabqya indinna bejno fillagotacho mirmaraw ba fatañ indikayedna hullum tetanaqo ye American hizb lemagelgel bayazut sira meqetel ifelgallu.
የኤፍቢአይ የቀድሞ ዲሬክተር ጄምስ ኮሚ ለምክር ቤት አባላቱ የሰጡትን የምስክርነት ቃል የሐሰት መረጃዎችና ውሸቶች በሚል የሰየሟቸው ትራምፕ በትዊተር አማካኝነት ባስተላለፏቸው መልእክቶችም ራሳቸውን ነጻ ለማድረግ የፈጸሙት ብለዋቸዋል። ፕሬዚዳንቱ የምርመራው አንዱ የትኩረት ጭብጥ የሆነውን ከስልጣን ካሰናበቷቸው ኮሚ ጋር በግል የነበራቸውን ምልልስ ይዘት አስመልክቶም ቃለ መሐላ ፈጽመው ለመጠየቅ 100% ፈቃደኛ መሆናቸውን ለጋዜጠኞች ነግረዋል።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን አጫጭር ዜናዎች እናሰማለን። ምስራቅ አፍሪካ ትላንት አዲስ አበባ ላይ በተካሄደው የኢጋድ ማለት የምስራቅ አፍሪካ ሀገሮች የኢኮኖሚ ትብብር በይነ መንግስታት መሪዎች ጉባኤ ላይ በሚገባ ተወክሏል። የወቅቱ የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉባኤውን የጠሩት በደቡብ ሱዳን እየተባባሰ ስለሄደው ሁኔታ ለመነጋገር ነው። የኡጋንዳ፣ የሶማሊያና የሱዳን መሪዎች በጉባኤው ተገኝተዋል። የኬንያና የጅቡቲ የውጭ ጉዳይ ሚኒስትሮች እንዲሁም የሌሎች ክልሎች ተወካዮችና ዓለም አቀፍ አካላትም ተሳትፈዋል። በኢትዮጵያ በአማራ ክልል ጎንደርና ባህር ዳር ግጭት መቀጠሉን ጠቅሶ የአሜሪካ ውጭ ጉዳይ መስሪያ ቤት የህዳር 27ቱን ወደ ኢትዮጵያ ጉዞ ማስጠንቀቂያ ዛሬ አድሷል አውጥቷታል። የዓለም የጤና ድርጅት ተመራጭ ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በዓለም ደረጃ የፖሊዮ በሽታን ለማጥፋት የተሰጠውንና ለማዋጣት ቃል የገቡትን የ1.2 ቢሊዮን ዶላር ገንዘብን በበጎ ተቀብለዋል።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። ወደ ተከታዩ ቅንብር ከማለፋችን በፊት እዚህ ግድም አንድ ሙዚቃ ለማጫወት እድል አግኝተናል። የምሽቱን ምርጥ ዜማ ነው የምናሰማው። Yeah.
አሁን ደግሞ ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ ሶስ በአንጎል ላይ በሚያሳድረው ጫናና ተጨባጭ የጤና ጉዳቶች የሚዳስስ ቅርብር ነው ያዘው። በሕክምናው አነጋገር በእንግሊዘኛ ዲፔንደንሲ በመባል የሚታወቀውን የዚህን የጤና ሁኔታ ምንነትና አይነተኛ ጠባይ ይመረምራል። ሙያዊ ትንታኔውን የሚሰጡን በዚሁ በዩናይትድ ስቴትስ በአሪዞና ክፍለ ግዛት በታዋቂ ማዮ ክሊኒክ የነርቭና የአእምሮ ሐኪም ዶክተር ዮናስ እንዳለ ገና ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ዝግጅቱ መገባደጃ ያነሳውን አንድ ጥያቄ መለስ ብሎ በማስታወስ ይጀምራል።
ዶክተር ዮናስ፣ አልኮል ወይም ከመሰረታዊ ጥያቄ ነው የምነሳው። ሌላ ሱስ አስያዥ እስ ንጥረ ነገር በሚወሰድበት ጊዜ ለስካር በማብቃት ጭምር የሚያሳድረው ተጽዕኖ ምንድን ነው? እንዴትስ ይፈጠራል?
በጣም ጥሩ ጥያቄ ነው። አልኮል ወይንም ደግሞ ሌሎችም ሱስ የሚያስይዙ እጾች ወደ አንጎል ውስጥ በሚገቡበት ጊዜ የተለያየ ተጽዕኖ ያደርጋሉ አንጎላችን ላይ። ለምሳሌ ያክል አንድ ሰው አልኮል በሚጠጣበት ጊዜ ያ አልኮል ያው ከሆድና ከአንጀት ተነስቶ በደም ስር አድርጎ አንጎላችን ውስጥ ከገባ በኋላ በተለያዩ የአንጎል ክፍሎች ላይ ተጽዕኖ ያደርጋል። ለምሳሌ ያክል ከልክ ያለፈ አልኮል አንድ ሰው በሚጠጣበት ጊዜ የአንጎል ውስጥ የሰውነትን ሚዛን የሚጠብቀው የአንጎል ክፍል ላይ ተጽዕኖ ያደርግና ግለሰቡ አስተካክሎ ለመሄድ ይሳነዋል። እና በዚህም የተነሳ ነው አንድ ሰው ሲሰክር እየተንገዳገደ የሚሄደው አንጎል ውስጥ የመረማመድ እና የመንቀሳቀስ ጠቅላይ እዝ ላይ አልኮሆል ተጽዕኖ ስለሚያደርግ ነው። ከዛም አልፎ ሌሎችም አንጎል ውስጥ ያሉ ክፍሎች ለምሳሌ ከግንባራችን ጀርባ ያለው የአንጎል ክፍል በእንግሊዘኛ ፕሪፍሮንታል ኮርቴክስ የሚባለው ለማመዛዘን እና ተገቢውን ውሳኔ ለመወሰን የሚጠቅም የአንጎል ክፍል ነው። በአልኮል ወይም ሌሎች እጾች ይህንን የአንጎል ክፍል በአጠቃላይ ይጋርዱታል፣ እንደው ብዥ እንዲል ያደርጋል እና ግለሰቡ አግባብ የማሰብ እና የማመዛዘን ችግር ያጋጥመዋል። ሌላው ደግሞ መሀል ላይ ያለው የአንጎል ክፍል ሊምቢክ ሲስተም ይባላል በእንግሊዘኛ። ይሄ እንግዲህ በአጠቃላይ ውስጣዊ መሰረታዊ የሆኑ ነገሮችን የሚቆጣጠር ክፍል ነው። ለምሳሌ ያክል የአንድን ግለሰብ የምግብ ፍላጎት፣ የረሃብ ስሜት፣ የመጥገብ ስሜት እንደዚሁም ደግሞ እንቅልፍ፣ ለመተኛት የሚያስፈልጉ ስራዎች እንደዚሁም ደግሞ ስለ ወሲብ ግንኙነትን በሚመለከት እነዚህን ሁሉ የሚቆጣጠር ክፍል ነው ይሄ ሊምቢክ ሲስተም የሚባለው። እና አልኮሆል ወይም አደገኛ እጾች ይህንን ክፍል የማደናገር እና ግራ የማጋባት ስራውን እንዲያምታታ የማድረግ ሁኔታ ይፈጥራሉ።
ከመጠን ጋር በተያያዘስ እነኚህን ሱስ አስያዥ ነገሮች አልኮልም ሆነ አደንዛዥ እጾች የሚወስዱ ሰዎች እያደር የሚጠጡትን አልኮል ወይም የሚወስዱትን አደንዛዥ እጽ መጠን ከጊዜ ወደ ጊዜ የመጨመር ዝንባሌ ይታይባቸዋል። እና ከዚህ ከመጠን መጨመር ጋር በተያያዘ ስለሚከሰቱ ድንገተኛና አንዳንዴም እጅግ አደገኛ ሁኔታዎች ቢያስረዱን።
ግለሰቡ እየጠጣ ወይም እጹን ከመጠን ያለፈ በሚወስድበት ጊዜ ከአንጎል የታችኛው ክፍል ማጅራታችን አካባቢ እዛ ጋ ነው የመተንፈስ እና የልብ ትርታ ሌሎችንም የሚቆጣጠረው የአንጎል ክፍል ዋናው ጠቅላይ መምሪያ ያለው ማጅራታችን ጋር ነው። እና ይሄ የመተንፈስ ትንፋሽን የመቆጣጠር ሊያወክ ይችላል። በዛም የተነሳ እስከ ሞትም ሊያደርስ ይችላል። ለዚህ ነው አሁን አንዳንድ ጊዜ እንደምንሰማው አንዳንድ የታወቁ ሰዎች አደንዛዥ እጽ ይወስዱና ሳያስቡትና ሳያልሙት በድንገት ትንፋሻቸው ይቆምና ይሞታሉ። እንግሊዘኛ አክሲደንታል ኦቨርዶዝ ሳይታሰብ በድንገት
በመጠለይ በዛ።
አዎ፣ እና እንዲሁ ደስታ በመጠጥ ደስታ ይገኛል ብላችሁ እንደ አይነት ሁኔታ ውስጥ ይገቡና እዛ አይነት አደጋ ውስጥ የሚደርሱ ሰዎች አሉ። ስለዚህ በተለያዩ የአንጎል ክፍሎች እነዚህ እጾች ወይም አልኮሆል ወይም ሌሎች ተመሳሳይ ነገሮች በአጭር ጊዜ ውስጥ ወዲያውኑ ጉዳት ሊያመጡ ይችላሉ፣ ወይም በረዥም ጊዜም ጉዳት ሊያመጡ ይችላሉ ማለት ነው።
ዶክተር ዮናስ፣ ብዙዎች እጠጣለሁ ነገር ግን ሱስ የለብኝም ይላሉ፣ እንደዚያም አድርገው ለራሳቸው ያስባሉ። አንድ ሰው በሱስ የተጠመደ ነው የሚባለው መቼ ነው ለመሆኑ? ከየትኛው ደረጃ ሲደርስ ነው
በሱስ ተጠመደ የሚባለው? በፈረንጆቹ ዲፔንደንስ የሚሉት አልኮሆል ዲፔንደንስ ኦር ኬሚካል ዲፔንደንስ የሚባለው ግለሰቡ ያንን አደንዛዥ ነገር ወይም አልኮሆል በየቀኑ መጠጣት ወይም መውሰድ ሲኖርበት፣ ለምሳሌ ያክል ኮኬን የሚባል አለ። በጣም ኃይለኛ አደንዛዥ ነገር ነው። በእንግሊዝኛ ቋንቋ ክራክ ኮኬን ይባላል። እሱ ልክ እንደ ሲጃራ ነው የሚያጨሱት። እሱ በሳምባ በኩል አድርጎ ተንደርድሮ ወዲያውኑ ነው አንጎል ላይ የሚወጣው እና ግለሰቡ ያንን በየቀኑ መውሰድ ሲኖርበት ለብዙ ቀናት፣ ለብዙ ሳምንታት፣ ለብዙ ወራት መውሰድ ሲጀምር በየቀኑ ኑሮው ዋናው የኑሮ ትርጉሙ ያንን አደንዛዥ ነገር ለመግዛት ለማግኘት እንደምንም ብሎ ፈልጎ ማግኘት ያ ነው የሚሆነው። ነጋ ጠባ ህልሙና ፍላጎቱ ያንን ማሳደድ ነው። ሌላኛው ደግሞ ግለሰቡ ለምሳሌ እንበል መጠጥ አሁን በየቀኑ እንደው 2-3 ጠርሙስ ጠጅ መገልበጥ ከለመደ አንድ ሰው በየቀኑ እና ይህንን ደግሞ ለአንድ ወር፣ ለሁለት ወር፣ ለሶስት ወር፣ ለብዙ አመት በየቀኑ የሚጠጣ ከሆነ ከመጠን በላይ እዛ በድንገት ለማቆም ከሞከረ እንግሊዝኛ ዊዝድራዋል ይባላል። ግለሰቡ አልኮሆል በሚያቆምበት ጊዜ እጁ የመንቀጥቀጥ፣ ላብ የማላብ፣ የደም ግፊቱ ከፍ የማለት እንደዚህ አይነት ተመሳሳይ ምልክቶች፣ በጣም አደገኛ የሆኑ ምልክቶችን ሊያሳይ ይችላል። ይሄ ዊዝድራዋል ይባላል። እና ሌላኛው ደግሞ አንድ ሰው በሱስ ተጠመደ የሚባለው ሌላ መመዘኛ በእንግሊዝኛው ቶለራንስ ይባላል። ማለትም
የመቋቋም።
አዎ። እና መጀመሪያ በአንድ ብርሌ ይሰክር የነበረው ቀስ እያለ ወደ 2 ብርሌ፣ ወደ 3 ብርሌ፣ 4 ብርሌ፣ 5 ብርሌ፣ 10-20 አንድ ጠርሙስ 2 ጠርሙስ እያለ የጊዜው በፊት የነበረው በቀላሉ ሞቅ ይለው የነበረው ግለሰብ ብዙ እያስፈለገው ይሄዳል። መመዘኛዎቹ አንዱ ከመጠን በላይ በየጊዜው አምጣ አምጣ የማለት፣ ሁለተኛው ደግሞ በድንገት ግለሰቡ ያንን አደንዛዥ ነገር በሚያቆምበት ጊዜ የእጅ ሰውነት መንቀጥቀጥ፣ የላብ ማላብ፣ የልብ ትርታ መጨመር፣ የደም ግፊት መጨመር፣ እነዚህ ዊዝድራዋል የሚባሉት ምልክቶችን የማሳየት አንዳንዴ እንደዛ አይነት ነገር ራሱ ለጤናም አደገኛ ሊሆን ይችላል። እና ሌላው ከዊዝድራዋል እና ቶለራንስ ከሚባሉት ከሁለቱ በተጨማሪ የግለሰቡ የማህበራዊ፣ የቤተሰብ፣ የሙያ ግዴታውን ማካሄድ ያቅተዋል። ሙሉ ለሙሉ ይቃወሳል። ትዳርም ካለው ትዳሩም ይፈርሳል፣ ወይም ሴትም ትዳሯ ሊፈርስ ይችላል። ሁለተኛ ከስራውም ሊባረር ይችላል። ብዙ ጊዜ እንደዛ ነው የሚሆነው። ለምስክርነትም የሚጠራው የለም። ቁም ነገር ብሎ አባከና ብሎ የሚያስበውም ሰው የለም። በህብረተሰቡም በዚሁ ሱስ የተነሳ እንዲህ ያለ እየተገለለ አንዳንዶቹ ሱስ የተነሳ የተከበረ ኑሯቸው ከተከበረ ህይወታቸው ወርደው እና ወድቀው አንዳንድ ከተማዎች እንደምናየው አሜሪካ፣ የተለያየ ቦታ በየመንገዱ ባልባሌ ሁኔታ ላይ ወድቀው እናያለን አሜሪካን ሀገር። እና እንደዚህ አይነት እነዚህን ሶስቱን ነገሮች በመጠጡ ወይም በእጹ በሱስ የተነሳ ሲቃወስ ይሄኔ ነው እንግዲህ ግለሰቡ በአደገኛ ሁኔታ ተጠመደ፣ ኑሮው ሕይወቱ በሙሉ ለእጽ ተሰዋ ወይም ዲፔንደንስ ምንለው እንደዛ ሰው።
ሱስ አምጪ እጾችና አልኮል በአንጎል ላይ የሚያሳድሩትን ጫና በጤናና ውስብስብ ማህበራዊ ችግሮችን ጭምር የሚያጋለጡበትን ሁኔታ አስመልክቶ ከባለሙያ የተሰጠ ማብራሪያ የነበር በሐኪሙን ይጠይቁ የተከታተላችሁት። እንግዳችንን የዘወትር ተባባሪያችንን ዶክተር ዮናስ እንዳለገዳን ለጊዜያቸው እናመሰግናለን። አድማጮች፣ አሁን ንግድና ምጣኔ ሀብት።
በዛሬ የንግድና ምጣኔ ሀብት ዝግጅት ስለ ገንዘብ ፍልሰት እናተኩራለን። ከኢትዮጵያ በአማካይ ከ1.2 እስከ 3.2 ቢሊዮን ከአፍሪካ ደግሞ 52 ቢሊዮን ዶላር በየዓመቱ ይፈልሳል። እንዴት? ምን እየተደረገ ነው? ሄኖክ ሰማግዜር እንግዳለው።
ከአፍሪካ በየዓመቱ ከ52 ቢሊዮን ዶላርስ በላይ የሚገመት ገንዘብ ህገወጥ በሆነ መንገድ እንደሚወጣ የተባበሩት መንግስታት ድርጅት እንደዚሁም ደግሞ በዓለም ዙሪያ እነዚህን ሁኔታዎች የሚያጠኑ ተቋማት ያስረዳሉ። ከነዚህ መካከል ግሎባል ፋይናንሻል ኢንቴግሪቲ ነው። በተለይ ከአፍሪካ የሚወጣው ሀብት ለድህነት ቅነሳና ለልማት ቢውል ወሳኝ የሆነ ለውጥ ሊያመጣ የሚችል ነው በማለት ነው ይህንን ሁኔታ የሚገልጹት። ታዲያ በአፍሪካና በአፍሪካ መንግስታት እንደዚሁም ደግሞ በኢትዮጵያ ተጨባጭ የሆኑ እየተሰሩ ያሉ ስራዎች ካሉ ምን እንደሆኑ ለመነጋገር የኢንቨስትመንት አማካሪ ከአዲስ አበባ ለዛሬ ንግድና ምጣኔ ሀብት ዝግጅት ይዣለሁኝ። ጌታቸው ተክለማርያም ይባላል። ጌታቸው፣ በተለያዩ ጊዜያት የሚወጡ ዘገባዎችን የመመልከት አብሮ የመስራትና ባለስልጣናትንም በአህጉርም ሆነ በሀገር ደረጃ ለማናገር እድሉ ስለነበረ ምን አይነት ተጨባጭ ስራ ይሰራል በአህጉር ደረጃና በሀገር ደረጃ? በኢትዮጵያ
እንግዲህ በአህጉርም ሆነ በአገር ደረጃ ያለውን ይህንን ህገወጥ የሆነ የገንዘብ ፍልሰት ወይም ኢሊሲት ፋይናንሻል አውትፍሎ የምንለው መገደብ የሚደረገው ጥረት ከአፍ የዘለለ ነው ብሎ መናገር አይቻልም። በአህጉር ደረጃም ሆነ በአገር ደረጃ ያለውን ሁኔታ ስንመለከት በአጠቃላይ ይሄ ነገር የሚጀምረው በተለያዩ ተቋማት የሚወጡትን ሪፖርቶች ትክክለኝነት ወይንም ደግሞ የቁጥሮቹን ታማኝነት ካለመቀበል የሚጀምር ነው። እሱም የኢትዮጵያን አመራሮችም የሚጨምር ነው። እንግዲህ በተለያየ አጋጣሚ የሚወጡትን ሪፖርቶች መቃወማቸውን የሚገልጸው አንደኛው ነገር ምንድን ነው? በአፍሪካ ህብረት ረገድ እነዚህን ሪፖርቶች ካለመቀበል በመነጨ ራሳችን ማስጠናት አለብን የሚል አቋም ተይዞ በአፍሪካ ህብረት ደረጃ የተቋቋመ በቀድሞ የደቡብ አፍሪካ ፕሬዚዳንት በታቦ ምቤኪ የሚመራ የኢሊሲት ፋይናንሻል አውትፍሎውን መጠን በአፍሪካ የሚያጠና ትልቅ የከፍተኛ ባለሙያዎች ስብስብ ተቋቁሞ ለረጅም ዓመታት ስራ ሲሰራ ከቆየ በኋላ ሪፖርቱን የዛሬው 2 ዓመት ገደማ አፍሪካ ህብረት ኮሚሽን አቅርቦ ነበረ። እሱ ሪፖርትን ብንመለከተው አሁን በግሎባል ፋይናንሻል ኢንቴግሪቲም ሆነ በሌሎች ተቋማት ከሚጠቀሰው ያልተናነሰ በጣም ብዙ ቢሊዮን ዶላርስ የሚቆጠር ገንዘብ ከአፍሪካ እንደሚወጣ ነው ያመላከተው። የአፍሪካ ህብረትም ሆነ የአፍሪካ መንግስታት ግን እሱን ሪፖርት ከማዳመጥ ባለፈ መሬት የሚወርድ ተቋማዊም ሆነ ህጋዊ መዋቅሮችን ለመፍጠር የሚያደርጉት ሙከራ የለም። በኢትዮጵያ ረገድ እንግዲህ ኢትዮጵያን የሚወክሉ ቁጥሮችን በመንግስት ደረጃ ተቀባይነት እንደሌላቸው ሲገለጹ እንሰማለን። በመዋቅር ረገድ አንድ የተቋቋመ የፋይናንስ ደህንነት ኤጀንሲ የሚባል አለ። በአጠቃላይ በፋይናንስ ስርዓት ውስጥ ያለውን ይሄ የመኒ ላውንደሪንግ የኢሊሲት ፋይናንሻል አውትፍሎውን ለመቆጣጠር ተብሎ የተቋቋመ ኤጀንሲ ነው። ግን ጥርስ ያለውና መሬት የወረዱ ተግባራትን በማከናወን ረገድ ይሄ ነው የሚባል ስራ እየሰራ ያለ ኤጀንሲ ነው ማለት አይቻልም።
የአቅምም ጉዳይ ተጨምሮ ይነሳል። እንግዲህ እንደዚህ አይነት ሁኔታዎችን ከሚያጠኑ ዓለም አቀፍ ድርጅቶች መካከል ግሎባል ፋይናንሻል ኢንቴግሪቲ ይገኛል። ጆሴፍ ስፓንጀርስ የዚህ ድርጅት ውስጥ የአፍሪካን የገንዘብ እንቅስቃሴ የሚያጠኑ ናቸውና በተለይ ይሄ ገንዘብ በአፍሪካ ምጣኔ ሀብት ላይ የሚኖረውን አንድምታ በሀገር ውስጥ በአህጉር ውስጥ ቢቀር የሚኖረውን አንድምታ ጠይቂያቸው ነበር። እንዲህ ብለዋል። እስቲ እንስማ።
Now that actually ends up being about 9.5% of total trade in Africa, just to put that in perspective.
ከአፍሪካ አጠቃላይ የንግድ ልውውጥ 9.5% ድርሻን ይይዛል። በህገወጥ መንገድ የሚሸሸው ገንዘብ አስቀድሜ በጠቀስኳቸው አመታት በየአመቱ በ4.5% እያደገ ነው። ስለዚህ ገንዘቡ ብዙና ያደገ ያለ ነው።
It's large and also growing.
እንግዲህ ይሄ በአፍሪካ በኩል ያለው ነው። በኢትዮጵያ ከኢትዮጵያ ደግሞ የሚወጣውንም ገንዘብ ስንመለከት በጣም ያደገ የመጣና በተለይ ከአጠቃላይ የንግድ ልውውጥ መጠኑ ከፍተኛ ድርሻ ያለው እንደሆነ ነው የገለጹት ስፓንጀርስ።
For Ethiopia, we see illicit financial outflows over this period from 2005 to 2014 that range on average from 1.3 billion to 3.2 billion per year.
በኢትዮጵያ ከ2005 እስከ 2014 ባለው የአውሮፓውያን ዘመን ከ1.3 ቢሊዮን እስከ 3.2 ቢሊዮን ዶላርስ የሚደርስ ገንዘብ በአማካይ በየአመቱ መሸሹን እንረዳለን። ይሄ ደግሞ ከ11 እስከ 29 ከመቶ የሚሆነውን የሀገሪቱን አጠቃላይ የንግድ ልውውጥ መጠን ያከላል። በጣም እጅግ ብዙ ገንዘብ መሸሹን በግልጽ እንረዳለን። ኤርትራን በተመለከተ ግን የንግድ መረጃ ስለሌለ መናገር አንችልም።
እንግዲህ አስቀድመን የሰማነው ጆሴፍ ስፓንጀርስ የግሎባል ፋይናንሻል ኢንተግሪቲ የአፍሪካ የገንዘብ እንቅስቃሴን የሚያጠኑ ባለሙያ ናቸው። ጌታቸው ተክለማርያም እንግዲህ በኢንቨስትመንት አማካሪነትም ትሰራለህና ገንዘቡ የሚሸሽባቸውን ምንጮችስ በአግባቡ የመረዳት ሁኔታ አለ ወይ? ብዙ ሰው ገንዘብ ይሸሻል ሲባል በሙስና ወይ በወንጀል ድርጊቶች የሚወጣ አድርጎ የመመልከት ሁኔታ አለ። በርግጥ ድርሻ ቢኖረውም ሌሎች ሰፊ የሆኑ ሁኔታው የሚከሰትባቸው መንገዶች ስላሉ
እነት ነው። በአመራርም ረገድ በአፍሪካም ሆነ በኢትዮጵያ ውስጥ ከዛም ደግሞ በኤክስፐርቶችም እንደዚህ በፖሊሲ የሚያወጡ ሰዎችም አካባቢ የምንመለከተው አንድ ችግር illicit financial outflow በተመለከተ ያለ ያመለካከት ችግር ነው። illicit financial outflow በዋነኝነት አሁን የግሎባል ፋይናንሻል ኢንተግሪቲ ሌሎችም የታቦም ቤኪን ፎረም ከዳውቲን ይሄንን ለማጥናት ሙከራ ያደረጉ እንደ UNDP ያሉ ተቋማትን የሚያወጡትን ሪፖርቶች በምንመለከትበት ሰዓት በዋናነት ይሄ ህገወጥ የሆነ የገንዘብ ፍልሰት የሚከሰትባቸው በዋናነት ምንጮች ተብለው የሚጠቀሱት ከዓለም አቀፍ የንግድ ስርዓት ጋር የሚያያዙ ኤክስፖርትን ዝቅ አድርጎ ገቢን በማሳወቅ ኢምፖርትን ደግሞ ከፍ አድርጎ በማሳወቅ ጋር የተያያዙ ናቸው። በዋናነት ትልቁን አስተዋጽኦ የሚያደርገው ይሄ ነው። ከዛ ውጪ ቦርደሮች ወይ በአገራት መካከል በሚደረግ የንግድ ልውውጥ ውስጥ የገንዘብ ልውውጡን በማሳነስ ወይንም ደግሞ በማዛባት የሚደረጉ ሪፖርቲንጎች ናቸው በብዛት አስተዋጽኦን እያደረጉ ያሉት።
ስለዚህ ይሄንን መቆጣጠርና ይሄ ሀብት በሀገር ውስጥ እንዲቆይ ማድረግ እንዲያውም እንደ ኢትዮጵያ መንግስት ያሉ ሰፋፊ የሆኑ የመንግስት የገንዘብ አቅምን የሚጠይቁ ፕሮጀክቶች ባሉበት የውጭ ምንዛሬ በሚፈልጉ መንግስቶች በጣም ጠቀም ያለ ገንዘብ በሀገር ውስጥ እንዲቆይ የሚያደርግ ስለሆነ ለህዝብም ለሀገርም ጠቃሚ ይመስላል።
እውነት ነው፣ እውነት ነው። ግን ከመረዳት ይጀምራል። አሁን እንግዲህ በአመራር ረገድ በፖሊሲ አውጪዎችም ረገድ ይሄንን ነገር በመገንዘብ ረገድ ትልቅ ክፍተት አለ። በተለያዩ የውይይት መድረኮች በምንመለከትበት ሰዓት ሰው ወይንም ፖሊሲ አውጪዎችም ሆነ አመራሮች illicit financial outflow በተነሳበት ጊዜ ሁሉ የሚታያቸው አይምሯቸው ቶሎ የሚመጣው ነገር ሙስናና ከሙስና ጋር ተያያዥነት ያላቸው እንቅስቃሴዎች ከኢኮኖሚው እያወጡ ያሉት የገንዘብ መጠን ነው። በእርግጥ ትንሽ የሚባል ገንዘብ አይደለም በዚህ መልኩ እየወጣ ያለው። ግን በዋነኝነት ከፍተኛውን አስተዋጽኦ እያደረጉ ያሉት ንግድን አዛብቶ በማስመዝገብ የሚወጣ የገንዘብ መጠን ነው እና እንደ ኢትዮጵያ ላሉ የውጭ ምንዛሬ ችግር ለሚያዳክራቸው በጣም በከፍተኝነት የንግድ እንቅስቃሴያቸውንም ሆነ የኢኮኖሚ እንቅስቃሴያቸውን ለሚያውቅባቸው አገራቶች ይህንን መቆጣጠር በጣም ጠቃሚ ነገር ነው። ግን ከፖሊሲ አመለካከት የሚመነጭ ነገር ስለሆነ በፖሊሲ ረገድ ችግሩን ከመቀበል የሚጀምር እይታ ባለመኖሩ የተነሳ በፖሊሲም ረገድ ሲወሰድ የምታየው እርምጃ የለም። ከዛ ውጪ ደግሞ በተቋማዊ አደረጃጀትም በኩል ይሄንን ለመቅረፍ የሚያስችል ነገሮች ሲሰሩ አንመለከትም እና የአመለካከት ችግሩ የፈጠረው ከፍተኛ የሆነ ክፍተት አለ። ኤክስፐርቱ እንደተናገሩት እኮ በአመት ከ1.5 እስከ 3.2 ቢሊዮን ዶላር ማለት በዚህ አመት ኢትዮጵያ ከኤክስፖርት በአጠቃላይ ያገኘችው ገንዘብ ጋር የሚወዳደር ገንዘብ ማለት ነው።
በጣም ከፍተኛ ድርሻ ያለው ነው። እንግዲህ ይሄ ደግሞ
ከፍተኛ ድርሻ ያለው
ገንዘቡ ራሱ
ያለውና
አዎ፣ እንዴት እንደሚሸሽም ለመነጋገር እንደው አንድ ምሳሌ ልስጥ ለማብራራት። አንድ ነጋዴ ወይም የንግድ ተቋም ገንዘብ ለማሸሽ ለምሳሌ 100 ዶላር የሚያወጣ የወጪ ንግድ ሸቀጥ ካለ በ40 ዶላር እንደተሸጠ በማድረግ የተቀረውን 60 ዶላር ከዓለም የገንዘብ ፍሰት መስመር ውጪ ግብርም ሳይከፈልባቸው የፋይናንስ ነጻነት ወዳለባቸው ሀገሮች በማዛወር ነው የሚሰራው። ሌላኛው ደግሞ የገቢ ዋጋን በመጨመር ተወራራጁ ገንዘብ በውጭ ምንዛሬ ከሀገር እንዲሸሽ ማድረግም አለበትና በስተመጨረሻ እንግዲህ ይሄንን ታዲያ ግንዛቤ ለመፍጠር ምን አይነት ስራ መሰራት አለበት የሚል ሙያዊ ትንተና ትሰጣለህ ጌታቸው?
በዋናነት የፖሊሲ አውጪዎች ይሄንን ችግር እንደ ችግር መቀበል አለባቸው ብዬ ነው ማስበው። ማንኛውም ፖሊሲ እንደ ፖሊሲ ሆኖ በወረቀት ላይ ከመቀመጥ ከዛም ደግሞ ተቋማዊ አደረጃጀት ወርዶ ወደ ተግባር እንዲዞር የፖሊሲ አውጪዎች አመለካከት ነው የሚወስነው። ከዛ ደግሞ በሀገራት መካከል ያለ የንግድ ልውውጥን የመረጃ ልውውጥ ከፍ ማለት አለበት። አሁን ባለበት ረገድ ሁሉም በየድንበሩ ያለውን የንግድ እንቅስቃሴ መዘግብ ካልሆነ መስተቀረ በሀገራት መካከል ያለ የንግድ መረጃ ልውውጥ በጣም አነስተኛ ነው። የኢትዮጵያን ኢኮኖሚ በምንመለከትበት ሰዓት ደግሞ ከዓለም አቀፍ ኢኮኖሚም ሆነ ከአፍሪካ ሀገራት ኢኮኖሚ ጋር ያለው ቅንጅት በጣም ዝቅ ያለ ነው። ስለዚህ በመረጃ ልውውጥ ረገድ ያለው ነገር ማደግ አለበት። ከዛ ውጪ ግን የቁጥጥርና የክትትል ተቋማት በአቅምም ረገድ ማደግ አለባቸው። በሰው ኃይል፣ በአሰራር፣ ህግ ማዕቀፍ አቅም ረገድ አሁን ካሉበት እጅግ በጣም ከፍ ማለት አለባቸው።
በጣም ነው የማመሰግነው ለሰጠህን ማብራሪያ ጌታቸው ተክለ ማርያም፣ በአዲስ አበባ የኢንቨስትመንት አማካሪ።
አመሰግናለሁ።
አድማጮች፣ አሁን ወደ መጨረሻው ቅንብር እናመራለን። ከወደ ቤይሩት ድስሻሊ ባሊጉ የተባለች ኢትዮጵያዊት ወጣት አዛውንት አሰሪዋን በስለት ወቅት አገድላለች በሚል ጥርጣሬ በፖሊስ ቁጥጥር መዋሏን ከዚህ ቀደም ዘግበን ነበር። ይህ ወንጀል ከመፈጸሙ ጥቂት ሳምንታት በፊት ደግሞ በዚህ በቤይሩት በስራ ላይ የተሰማራች ምህረት የተባለች ወጣት ነፍሰ ጡር አሰሪዋን በስለት ወቅታ ጽንሱን በማጨናገፍ በእናቲቱም ላይ ከፍተኛ ጉዳት አድርሳለች በሚል ቤይሩት ፖሊስ ቁጥጥር ስር ውላለች። በቤይሩት የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ በአሰሪዎቻቸው ከሚደርስባቸው እንግልት የተነሳ የአእምሮ እና የአካል ጉዳተኛ የሆኑ በርካታ ኢትዮጵያውያን በአንድ መጠለያ ስር እንደሚገኙ ገልጸዋል። በአረብ ሀገራት በሚኖሩ ኢትዮጵያውያን የተቋቋመው ፍካት ኢትዮጵያ የተባለ የግብረሰናይ ቡድን ኢትዮጵያውያኑን ከሚጋፈጡ ችግር ለመታገድ ከፍተኛ እንቅስቃሴ በማድረግ ላይ ይገኛሉ። በሊባኖስ በይሩት የቡድኑ ተወካይ የሆነችው ሰላም ተስፋዬ ኢትዮጵያውያኑ በስራ ላይ የሚገጥማቸው ፈተና መንስኤ ታብራራለች። መስተዋት አረጋው ዝርዝሩን ይዛለች።
በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሊባኖስ በተለያዩ ግዛቶች በስራ ላይ ተሰማርተው ይገኛሉ። ከነዚህ ስራ ፈላጊ ኢትዮጵያውያን ጥቂት የማይባሉት ከአሰሪዎቻቸው ጋር በሚፈጠር አለመግባባት ምክንያት የአካልና የአእምሮ ህሙማን ለመሆን በቅተዋል። ከኢትዮጵያ እንደ ሌሎቹ ኢትዮጵያውያን በቤይሩት በስራ ላይ ትገኝ የነበረችው ምህረት የተባለች ወጣት ከጥቂት ሳምንታት በፊት ነው ነፍሰ ጡር አሰሪዋን በስለት በመውጋት ጽንሱን አጨናግፋለች፣ በእናቲቱም ላይ ከፍተኛ ጉዳት አድርሳለች በሚል በቤይሩት ፖሊስ ቁጥጥር ስር የዋለችው። ራሷን ለማጥፋት በአካሏ ላይ ከፍተኛ ጉዳት በማድረሷም ለጥቂት ሳምንታት ሕክምና ስታገኝ ከቆየች በኋላ ፍርድ ቤት እስከምትቀርብ በእስር ማቆያ ጣቢያ ውስጥ ትገኛለች። በቤይሩት የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ ያለችበትን ሁኔታ ይገልጻሉ።
በግምት ሀያዎቹ ቤት ነው። እርጉዝ ናት ሴትዮዋ። በቃ ወደ መጨረሻ ወራቷ ላይ ነው። ሴትዮዋም ብዙ ቦታ ላይ ወጋስታ ነው። ለጊዜው ሴትዮዋ ህይወቷ አላለፈም። ህፃኑ ግን ወዲያው ነው የሞተው ማለት ነው። በቀዶ ጥገና ከሴትዮዋን ከህፃኑ አገላግለው እሷ ግን አለች። ልጅቷ ያው አደጋውን ካደረሰች በኋላ ራሷ ላይ ነው አደጋ ያደረሰችው። በግነቱ ያደረሰችው አደጋ ለህይወት መጥፋት የዳረጋት አይደለም። ጉዳቱ አሁን ሆስፒታል ለአንድ ሶስት ቀን ያህል ተኝታ ወጥታለች ከሆስፒታል። ሜንታል ኬዝ ያላት ልጅ ናት። ያንን ሐኪሞቹ አረጋግጠዋል። ለተወሰነ ጊዜ እንግዲህ ያው ወደ ፍርድ ቤት ወደ ምንም ሕክምናም እያደረጉላት ናቸው ያሉት። ግን እስር ቤት እንዳለች ነው ማለት ነው።
በአሰሪዎቻቸው በደረሰባቸው በደል ምክንያት የአካልና የአእምሮ ህሙማን ኢትዮጵያውያን በሊባኖስ ቤይሩት ይገኛሉ። ጤናቸው እስኪመለስና ወደ ሀገራቸው እስኪገቡ ድረስ በዚያው በቤሩት በተዘጋጀው መጠለያ ውስጥ የህግና የጤና ክትትል እየተደረገላቸውም ይገኛል። በበጎ አድራጊ ድርጅቶች ትብብር የተቋቋመው በዚህ የእርዳታ መጠለያ ውስጥ ስለሚገኙት ዜጎች አምባሳደር ሀሊማ እንዲገልጻሉ።
በየጊዜው የህክምና ይደረግላቸዋል፣ ለአእምሮ ህክምና ይደረግላቸዋል፣ ካውንስሊንግ በተወሰነ በሳምንት ሁለት ሶስት ቀን ሳይካትሪስቶች አሉ መጥተው የሚያነጋግሯቸው። ፊዚካል የሆኑ ሌሎች በሽታዎችም እንደዚሁ የማሳከም ነገሮች አሉ እና በተወሰነ ደረጃ ያው ከውጭው ከሚደርስባቸው ጥቃት የተሻለ ነገር እና የተሻለ ሁኔታ ላይ ናቸው ያሉት።
ምህረት አደረሰች የተባለው የአደጋ ዜና ከተሰማ ከጥቂት ሳምንታት በኋላ አዛውንት አሰሪዋን ገድላለች በሚል ክስ ትዕግስት ሻሌ ባሊጉ የተባለች ኢትዮጵያዊ ወጣት መታሰርን ዘግበን ነበር። የጾታ ትንኮሳ በተደጋጋሚ እንደሚደርስባትና ምን ማድረግ እንዳለባት ምክር ስትጠይቅ መክረሟን በቅርብ ርቀት የምትገኘው ጓደኛዋ ለቪኦኤ ገልጻ ነበር። ፍካት ኢትዮጵያ በአረብ ሀገራት የሚኖሩ ኢትዮጵያውያንን ለመርዳት ታስቦ የተቋቋመ ግብረሰናይ ቡድን ነው። በተለያዩ አረብ ሀገራት በስራ ላይ የተሰማሩ ከ85 በላይ አባላት አሉት። የቤሩት ተወካይ ሰላም ተስፋዬ በስራ ላይ የተሰማሩ ኢትዮጵያውያን በአሰሪዎቻቸው የሚደርስባቸውን በደልና እንግልት እንዲት ገልጸዋለች።
እህቶቻችን ደሞዝ የመከልከል፣ ጾታዊ ጥቃት እንዲሁም ደግሞ አካላዊ ጥቃት ይደርስባቸዋል። ብዙ አይነት ነገሮች ይደርስባቸዋል። ያም የሚሆነው በአሰሪና በሰራተኛ እንዲሁም ደግሞ በደላላዎች ላይ ነው ነበር። አሁን በዚች ሶስት ሳምንት ውስጥ ግን የሚሰማው የሚታየው አሰሪዋን የገደለች በቁጥጥር የዋለች ነው፣ ራሷን ያጠፋች እንደዚህ አሲዶች፣ ኬሚካሎች የሚጠጡ ሴቶች ናቸው የሚበዙት ቤሩት ላይ ማለት ነው። እግዚአብሔር ቀስ ብሎ የማውረስ አንተን የላቸውም። እኛ ደግሞ ኢትዮጵያኖች ያለመድንም እነሱ ፍቅራቸውን ሲገዙ ጨዋ ነው። እኛ ደግሞ ይህ ነገር የለብንም ወይ እናርዳለን ወይ ከእነሱ ጋር እንጣላለን። ሺህ ህዝብ ነው እኛ ጋር እየደወለ የሚያለቅሰው። ስንት ሰው ነው ደግሞ ተከልክሎ የሚያለቅሰው? ስንት ሰው ነው ተደፈርኩ ብሎ የሚወጣው? ይሄ ሁሉ አለ። እኔ እጄ ላይ ያሉ ሶስት ልጆች ተደፍረው የወጡ ያስቀመጥኳቸው ማለት አሁን በዚህ በቅርብ ጊዜ ጓደኞቼ ቤት። ያንን ግን የሚሰማን የለም፣ ያንን ሚዲያ ላይ የሚወጣለን የለም። እነሱ ብቻ ሲጠቁ ነው ሊባኖንን አበሾች አጠቁ ተብሎ የሚወርደው። የእኛ ግን ጉዳት አይወጣም። ደሞዝ መከልከል፣ መገረፍ፣ ጾታ ቅድም ያልኩሽ ሁሉ የደረሰባቸው እህቶች ናቸው የሚበዙ። የተቃጠሉ እጃቸውን ያቃጠሉ በምግብ የተጎዱ ማዳሞ በርንደት ስለምታሳድረኝ ነው የወጣሁት ብላ ያለች ልጅ አለ አሉ የሳንባ ህመምተኞች በጣም የሚያሳዝን ነው አሉ አብደው ራሳቸውን እንትን ቀለው የሚወጡ ስንትም ይወጣሉ በጣም። እኔ ብዙ ብያቸዋለሁ። እነ ጆሲን በአካል ለማግኘት ሞክሬያለሁ። ቢያንስ መሰራት የምችለው አገር ላይ ስለሆነ ያን ነገር ቢደረግ ህዝቡ ወይ ራሱን አሳምኖ ይመጣል ወይ አይመጣም።
በአሰሪዎቻቸው በሚደርስባቸው ከፍተኛ በደል፣ እንግልት፣ ከአቅም በላይ ስራ እንዲሁም በምግብና እረፍት ማጣት ምክንያት በአካላቸውና በአእምሯቸው ላይ ከፍተኛ ጉዳት የደረሰባቸው ኢትዮጵያውያን ጥቂት የሚባሉ አይደሉም። በርካቶቹ ኢትዮጵያውያን በህጋዊ መንገድ ለስራ መሰማራታቸውን ቢያውቁም ኢትዮጵያ ግን ከሊባኖስ ጋር ህጋዊ የሆነ የስራ ስምምነት እንደሌላት አምባሳደር ሀሊማ መሐመድ ለቪኦኤ አስረድተዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በሁለተኛው የዓለም ጦርነት ምጣኔ ሀብታቸው የዳሸቀባቸውን የምዕራብ አውሮፓ ሀገሮችን ለመርዳት ያወጣችው ማርሻል ፕላን ተብሎ የሚታወቀው መርሃ ግብር 70ኛ ዓመት በዚህ በሰኔ ወር ይከበራል። እጅግ ስኬታማ ከሆኑ የዩናይትድ ስቴትስ የ20ኛው ምዕት ዓመት የውጭ ፖሊሲ መርሃ ግብሮች አንዱ የሆነውን ማርሻል ፕላንን የወቅቱ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል በታሪክ ውስጥ በማናቸውም ታላቅ የዓለም ሀያል ወደር የሌለው ከራስ ወዳድነት እጅግ የራቀ ተግባር ሲሉ እንዳደነቁት የዛሬው ርዕሰ አንቀጽ በመግለጽ ጽሑፉን ይጀምራል። በኋለኞቹ የ1940ዎቹ ዓመታት በሁለተኛው የዓለም ጦርነት ምጣኔ ሀብታቸው የደቀቀው የአውሮፓ ሀገሮች ለማንሰራራት እጅግ ከባድ ሆኖባቸው ነበር። ጦርነቱ ካበቃ ከሁለት ዓመታት በኋላም አውሮፓ ወደ ቅድመ ጦርነቱ የእርሻም ሆነ የኢንዱስትሪ ምርት ደረጃዋ ለመድረስ እጅግ አዳጋች ሆኖባት እንደቆየ ርዕሰ አንቀጹ አክሎ አውስቷል። የስራ አጡ ቁጥር ገዝፎ፣ የምግብ እጥረቱ ተባብሶ የኢኮኖሚውን የማንሰራራት አቅም አዳክሞት ነበር። ዩናይትድ ስቴትስ የአውሮፓን ሀገሮች ለማረጋጋትና የኢንዱስትሪና የግብርና ምርታቸውን ለማጠናከር በወቅቱ የውጭ ጉዳይ ሚኒስትሯ በጆርጅ ማርሻል ስም የተሰየመውን ማርሻል ፕላን ነደፈች። በ1948ና 51 መካከል በነበሩት ዓመታት ዩናይትድ ስቴትስ ለ17 የምዕራብ አውሮፓ ሀገሮች ቀድሞ ጠላቶቿ ለነበሩት ለኢጣሊያና ለጀርመን ሳይቀር በቀጥታ ኢንቨስትመንት መልክ 13 ቢሊዮን ዶላር አጎረፈች። በዛሬ ሂሳብ ወደ 130 ቢሊዮን ዶላር ማለት ነው። የምስራቅ አውሮፓ ሀገሮችም በሶቪየት ህብረት ታዘው እንቢ ባይሉ ኖሮ እርዳታ እንስጣችሁ ተብለው እንደነበረ ርዕሰ አንቀጹ አስታውሷል። በዩናይትድ ስቴትስ የማርሻል ፕላን እርዳታ ታዲያ የምዕራብ አውሮፓ ከባድ ኢንዱስትሪ መሰረት ሊንቀሳቀስ ቻለ። እናም ለብዙ ሚሊዮን ሰዎች የሥራ ዕድል ተፈጠረ። ምጣኔ ሀብታቸውና የፖለቲካ ስርዓታቸው ተረጋጋ። አጠቃላይ ብሔራዊ ምርታቸው ከ15 እስከ 25 ከመቶ በሚደርስ መጠን አደገ። 1951 ላይ ሲደረስ ማርሻል ፕላን መርሃ ግብር የታቀደለትን አውሮፓውያን በየሀገሮቻቸው በአጠቃላይ ደግሞ በአህጉራቸው ምጣኔ ሀብት የወደፊት ዕጣ እምነት እንዲያድርባቸው የማድረግ ዓላማውን ለማሳካት ችሏል። ምዕራብ አውሮፓ የብሩህ ተስፋ ጎዳናዋን ልትያያዝ ችላለች። ማርሻል ፕላን አውሮፓ እንድታንሰራራና የመጣኔ ሀብት እድገቷ እንዲፋጥን ከማገዙም በላይ ዩናይትድ ስቴትስና አውሮፓ ከሰባ ዓመታት በላይ በዘለቀ ሰላምና ብልጽግና ለመኖር ያበቃቸውን መሰረት ጥሏል ሲሉ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የተናገሩትን ርዕሰ አንቀጹ ጠቅሶታል። እንዲያውም ከዚያ በላይ ማርሻል ፕላን አውሮፓ ነጻ፣ ሰላማዊና የበለጸገች ሆና እንድትዘልቅ የረዳውን አትላንቲክን ተሻጋሪ ትስስርና አጋርነት ለመመስረት አብቅቷል ብለዋል። በደህንነታችንና በአንድነታችን እንዲሁም በብልጽግናችን ላይ አዳዲስ ስጋቶች በተደቀኑበት በአሁኑ ወቅት ደግሞ ዩናይትድ ስቴትስና አውሮፓ በአንድነት ሲሰሩ ምን ማከናወን እንደሚችሉ ማርሻል ፕላን ያስታውሰናል ሲሉ የውጭ ጉዳይ ሚኒስትሩ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን ደግሞ የዜና ማጠቃለያ እናሰማለን። በኢትዮጵያ በአማራ ክልል ጎንደርና ባህር ዳር ግጭት መቀጠሉን ጠቅሶ የአሜሪካ ውጭ ጉዳይ መስሪያ ቤት የህዳሩ 27ን ወደ ኢትዮጵያ የጉዞ ማስጠንቀቂያ ዛሬ አዲሱ አውጥቷል። በኢትዮጵያ አስቸኳይ ጊዜ አዋጅ ጥቅምት 6 2009 ዓ.ም ከታወጀ ወዲህ ብጥብጥ ሲነሳና ካለ ህጋዊ ትዕዛዝ መታሰር ሊከሰት ይችላል በሚል የአሜሪካ ውጭ ጉዳይ መስሪያ ቤት የዩናይትድ ስቴትስ ዜጎች ወደ ሀገሪቱ እንዳይጓዙ አስጠንቅቋል። ዛሬ የወጣው የጉዞ ማስጠንቀቂያ የኢትዮጵያ መንግስት መጋቢት 6 2009 ዓ.ም የአስቸኳይ ጊዜ አዋጁን ማራዘሙን ጠቅሶ በጎንደርና በባህር ዳር አሁንም ግጭት መኖሩን ዘገባዎች ጠቁማሉ ብሏል። ማስጠንቀቂያው የኢትዮጵያ መንግስት በየጊዜው ኢንተርኔትና የእጅ ስልክ አገልግሎትን ስለሚዘጋ የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ ላሉ የአሜሪካ ዜጎች ችግር ቢደርስ የምክር አገልግሎት መስጠት ያዳግተዋል ይላል። ከዚህም በተጨማሪ የኢትዮጵያ መንግስት የአሜሪካ ዜጎችን ቁጥጥር ስር ሊያውል እንደሚችል ለኤምባሲው እንደማያሳውቅ ጠቅሷል። ወደ ኢትዮጵያ የጉዞ ማስጠንቀቂያው ዜጎቹ ከህዝባዊ ተቃውሞ ወይም ስብሰባ እንዲርቁ፣ ሁልጊዜም ያሉበትን አካባቢ ሰላም እንዲገመግሙና ለደህንነታቸው እንዲጠነቀቁ አሳስቧል። የጉዞ ማስጠንቀቂያው ከአሁን በፊት በተለያዩ ዜጎች የወጣ ስለሆነ ዝርዝሩን ከድረገጻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ይመልከቱ።
አድማጮች፣ ለምሽቱ ያዝነው በዚሁ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።